Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዘወትር ከሰኞ እስከ አርብ ከምሽቱ 1 እስከ 1 ተኩል በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያስተላልፈውን ልዩ ዝግጅት አሁን ጀመረ። ዛሬ ሰኞ ጥቅምት 15 2008 ዓ.ም ነው። ጤና ይስጥልን አድማጮቻችን። አዲሱ አበባ አስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራል። ዛሬ ማላዊ የሚገኙ ኢትዮጵያዊ ሁኔታ የሚመለከት አንድ ዘገባ እንዲሁም ደግሞ ባለፈው አርብ ያስተላለፍነው ለጥያቄው መልስ ዝግጅት ክፍል 1 ይቀርባል። መልካም ምሽት እንመኛለን። አሁን ዜናውን ካዳነች ፍሳዬ እንስማ።
በደቡብ ምስራቅ ቱርክ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ህዋስ ላይ ዛሬ በተካሄደ ወረራ ሁለት ቱርካውያን ፖሊሶችና 9 አማጽያን እንደተገደሉ ታውቋል። የወረራው ዓላማ በሶሪያ ድንበር የሰፈሩትን ጽንፈኛ አማጽያን መምታት ነው። የዛሬው ውጊያ በአብዛኛው የተካሄደው ዲያርቢክር በተባለችው የኩርዶች ከተማ ሲሆን ፖሊሶች በበርካታ መኖሪያ ቤቶች ላይ ወረራዎች አካሂደዋል። የጸጥታ ባለሥልጣኖች እንደሚሉት 4 ፖሊሶች ሲቆስሉ 3 አማጽያን ተማርከዋል። የቱርክ ባለሥልጣኖች በያዝነው ወር ቀደም ሲል በአንካራ ከ100 በላይ የሚሆኑ ሰዎች ላለቁበት ጥንድ የአጥፍቶ ጠፊዎች ጥቃት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን ተጠያቂ ያደርጋሉ። የአውሮፓ ህብረት በግሪስና በምስራቅ አውሮፓ ሀገሮች የሚደርሰውን የስደተኞች ብዛት ሸክምን ለማቃለል ሲል በግሪስና በባልካን ሀገሮች ስደተኞቹ በሚጓዙባቸው መስመሮች 100,000 የሚሆኑ መቀበያ ማዕከሎችን እንደሚመሰርት አስታውቋል። ብራሰልስ ውስጥ ትላንት ከበርካታ የአውሮፓ ህብረት ሀገሮች መሪዎች ጋር አስቸኳይ ስብሰባ ከተደረገ በኋላ ግሪስ ውስጥ 50,000 በመላ የባልካን ሀገሮች ደግሞ ሌሎች 50,000 ማዕከሎች ለመክፈት እንደወሰኑ የአውሮፓ ኮሚሽን ፕሬዚደንት ዣን ክላድ ጃንከር ዛሬ አስታውቀዋል። የአውሮፓ ህብረት አባላት ያልሆኑ የምስራቅ አውሮፓ ሀገሮች መሪዎችም በአስቸኳይ ስብሰባው እንደተገኙ ጃንከር ገልጸዋል። የመቀበያ ማዕከሎቹ ለስደተኞቹ መጠለያ በመስጠት ስደተኞቹን በመመዝገብ የስደተኞቹ ፍሰት በተሻለ እንዲያዝ በማድረግ ተግባር ወሳኝ ሚና ይጫወታሉ። በኮንጎ ሪፑብሊክ ውስጥ ትላንት በተካሄደው ህዝበ ውሳኔ ብዙ ሰዎች ባለመገኘታቸው አሸንፊያለሁ ሲሉ አንድ የተቃዋሚዎች መሪ ተናገሩ። ሬፈረንደሙ ወይም ህዝበ ውሳኔው የተካሄደው ፕሬዚደንት ደኒስ ሳሱ አንጊዮስን በስልጣን ላይ ለማቆየት በመሆኑ ህገወጥ ነው፣ ስለሆነም ከቤታችሁ አትውጡ የሚለውን የተቃዋሚዎች ጥሪን ህዝቡ ተቀብሏል ይላሉ የዲሞክራሲያዊ አንድነትና ሪፑብሊክ ፓርቲ ፕሬዚደንት ጋይ ኪንፎንሱ ሮሜይን። አድማጮች፣ ዜናችን ሲል ያበቃ።
ዜናውን አደመጥን። በሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝርና ዘገባ ይጠብቀናል። መልካም ምሽት እመኛለሁ። በድጋሜ ኢትዮጵያውያን ፍልሰተኞች በማላዊ ወደ ደቡብ አፍሪቃ ለመዝለቅ ህገወጥ በሆነ መንገድ የማላዊ የገቡ ናቸው የተባሉ ኢትዮጵያውያን በተለያዩ የማላዊ እስር ቤቶች ይገኛሉ። ይሁንና የቅጣት ጊዜያቸውን ጨርሰው ከእስር ያልተፈቱ ኢትዮጵያውያን ቁጥር ደግሞ የትየለሌ ነው። የዚህ ምክንያት ወደ አገራቸው ለመላክ የትራንስፖርት ወጪ የሚሸፍን ባለመገኘቱ እንደሆነ ይነገራል። ከዓለም አቀፉ የፍልሰተኞች ቢሮ ያገኘሁትን እንዲሁም ደግሞ ከናይሮቢ የሚገኘው የኢትዮጵያ ኤምባሲ ተወካይ የሰጡኝን አስተያየት ጨምሬ የሚከተለውን አቀርባለሁ። ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩኤስኤአይኤም ማለት ዓለም አቀፍ የፍልሰተኞች ማኅበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል። ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን። በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ $500 ያስፈልጋል ነው። $500 ከስደተኞች የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤም ኃላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም። ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ። አቶ ይጥና ማላዊን ጨምሮ የደቡባዊ አፍሪካን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ህገወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው። በቅድሚያ አመሰግናለሁ አቶ ይጥናውን። አቶ ይጥና ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው?
ተጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከ18 ዓመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን።
ገንዘቡ ለምን ነው ያስፈልገው?
ትራንስፖርት ወጪያቸውን ለመሸፈን። እርግጥ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ትኬቶቹን የሚያቀርበው።
ግን በነገሮ ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያዊ መሆናቸውን ካረጋገጡልን በትራንስፖርት በኩል አይኦኤም ወጪውን ይሸፍናል ብለውኝ ነበረ።
እሱ መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው።
የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ። እርግጥ ነው ብዙ ገንዘብ የለንም። ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቨንስ። እና አቶ ይጥና ለዚህ ምን ይላሉ?
እኔ እንደማየው ከሆነ ስቲቨን የኛ የአይኦኤም ማላዊ ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም።
ምን አይነት መረጃ ነው እንዲኖረው የሚጠበቀው? ግን
በወቅቱ የነበረው እስከ ሴፕቴምበር 30 ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር 30 ነው እና ከሴፕቴምበር 30 ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኑሮ አይኑሮ እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም። እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው፣ ይሄ ነው ያለው ችግር።
ግን እኔ ጥያቄ አቶ ይጥና $500 ክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም?
እነኚህ እኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው ለእያንዳንዱ ሰው።
ለምን አይከፍልም ታዲያ በገባው ቃል መሰረት አይኦኤም?
አይኦኤም በወቅቱ በተባለው መሰረት ሙሉ በሙሉ እነኝህ 387 ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም።
ገንዘብ ሳይኖረው ነው ቃል የገባው እንበል? ምን አልገባኝም።
በዚህ ቃል በወቅቱ ቃል በተገባበት ጊዜ በትክክለኛ መረጃ ላይ ተመስርቶ የተገባ ቃል መስሎ አይታየኝም። እኔ አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለመነጋገር የነበረን ገንዘብ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም። በእርግጥ ቁጥሩ ተቀያይሯል። መጀመሪያ ስንጀምር 20 ያህል አሉ ተብሎ ነበር የጀመርነው። ቀስ እያለ ሲያድግ 192 200 እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካያቸው በኋላ ነው በእርግጠኛነት 387 እንዳሉ ማወቅ የተቻሉ። በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል።
ማለት በማን
መጨረሻ ላይ ያለ በወቅቱ ይሄ መግለጫ በሚሰጥበት ጊዜ ለሁሉም ገንዘብ አለን የሚለው ትክክለኛ አይደለም። ያ ትክክል አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል ሁሉንም ለማውጣት ይችላለሁ የሚል። አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ኢትዮጵያውያን በሙሉ ምን ያህል እንደሆኑ ከታወቀ በኋላ እና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም። ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው። ግለሰቦቹ እንዲከፍሉት አልተጠየቀም። እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐርሄድ በነፍስ ወከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ አምጡ፣ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም። በፍጹም የለም።
ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ሰዎቹ ወደ ሀገር ሊመለሱ አይችሉም።
የትኬታቸው ካልተከፈለ?
አዎ።
ማለት ሆነው የትራንስፖርቶቻቸው
አዎ ምንም ሆነ ምንም እነሱና
ለለት ይቸገራሉ።
አዎ እነሱን አገር ቤት ለመውሰድ ወይ ዳገር ለመመለስ ወጪ አስፈልጓል። 800 ነበር 500 ተባለ። ያ 500 አሁን በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዛ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቁም፣ አይኦኤም ግን ከዚህ ቀደም የገባውን ቃል እርስዎ እንዳሉት ያለ ማስተዋል የተደረገ ነው፣ ያለንን በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርስዎ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሄ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሄ ይኖረው ይፋጠን ይሆናል ብዬ አምናለሁ።
ሙሉ በሙሉ ጊዜያችንን እሱ ላይ ሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የበጀት ጥረታችንን ለመሸፈንና ሰዎቹን ለመመለስ በዚህ ምክንያት ነው አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ መንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር በተባብረን ለመስራት እየሞከርን ያሉ ነው። እኛ ለመመለስ የእነኚህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ
ገንዘብን በተመለከተ አቶ የጥና እዚህ አሜሪካ የሚገኝ አንድ ምግባረ ሰናይ ድርጅት አለ፣ በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው $10,000 እንደሰጠ አንዱ ተጠሪ ገልጠውልኛል።
አሁን ለጊዜው ይሄኝ መረጃ የለኝም። ማለት የምችለው አሁን የቀሩንን ወደ 285 የሚሆኑ ሰዎች ለመመለስ እጅግ ቢያንስ ወደ $150,000 አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው። በቅርቡ ለውጥ እናያለን ብለን ነው የምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ።
ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር። ወደ ሊሉንግዌ ስልኩ አልተነሳልኝም። ነገሩን ግን አንተውም፣ ከተሰኞ እንሞክራቸዋለን። የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ ባዕድ አገር ሲቀሩ ዝም ስለማይል ከጉዳዩ ጋር ቀረቤታም ስላላቸው ከዚህ ቀደምም ጥሩ ትብብር ስላደረጉልን ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በርሀን አገኘኋቸው። አቶ አንዳርጉ፣ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው። በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ።
ከኤምባሲያችን አንድ ሰው፣ ከኢሚግሬሽን ሁለት ሰው፣ ሶስት ሰው ወደ ቦታው ሂደው የማጣራቱ ስራ ሰርተው የ387 አካባቢ ሴፋሴ ሰርተው ለአይኦኤም ነው አስረክበው የመጡት። እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ በየቦታው እናፈላልጋለን ይላሉ። መጀመሪያ ግን እኛ እንችላለን፣ አቅሙ አለን፣ ወደ አገር ቤት ዲፖርት እናደርጋለን ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት።
እንግዲህ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ። መጀመሪያ $800 ነበር የተባለው፣ በኋላ በስምምነት ወደ 500 ዝቅ አለ ተባለና 500 ቀርቶ እንግዲህ ምንም አይኖረው መቼም ስደተኛ እንደሚያውቁት አቶ አንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናውቃለን። ምናልባት እንደው በመንግስት በኩል ነጻ አገልግሎት ቢሰጥ ይሄንን ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደርጉ።
አዎ ይኸውልህ አቶ አዲሱ፣ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል። አሁን $500 ትከፍላላችሁ ወደ ሀገሬ ትመለሰላችሁ የሚል አስተሳሰብ በመንግስትም የለም፣ እንደዚህ አይነት አቅጣጫም የለም።
ማን ነው ይህን ያለው ታዲያ?
አዎ አሁን መያዝ ያለበት እዚህ አይኤም ምንም ነገር እንደሌላቸው በሂማን ትራፊከሮች ተታለው እንደመጡ እዛ እስር ቤት ደግሞ ብዙ ኢትዮጵያውያን ብቻ እኮ አይደሉም በዛ በስደት ላይ የተገኙት እዛ ማላዊ። ስለዚህ አሁን ምንድን ነው ከዚህ በፊት እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራሶች ዜጎቹ ወደ አገር ቤት በመመለስ ላይ እንደነበር ታውቃለህ። አሁንም በተለያዩ ቦታ ወደ አገር ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ አገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል ትንም አስተሳሰብም የለኝም እኔ።
ከየት መጣ ይሄ ጥያቄ ታዲያ? ይሄ መረጃ ስላለኝ ነው ጥያቄው ነገር ነው።
ጥያቄው ያመጣው ባለቤት ያቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይዘው ይሄ ችግር አይኤም ለነዚህ ሰዎች ይዞ ገንዘብ ማፈላለጊያን ያደረጋቸው ሌላ ስራ ነው እየሰራባቸው ያለው። አሁን እኛ ለመንግስት አሳውቀናል። መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው ወደ ሀገር ቤት የሚመለሱበት ሁኔታን ኤምባሲውም ያመቻቸው ነው። መንግስትም ሁኔታውን አስረድተናል፣ ታውቋል። አሁን በቀጣይ እርምጃ እንወስዳለን። ወደ ሀገር ቤት እንዲመለሱ ማድረግ ማለት ነው።
አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች፣ ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ። ለአሁኑ ሰላም። አድማጮች፣ ቀደም ሲል እንዳልኩት አሁን ለጥያቄው መልስ ክፍል አንድ። የዛሬው ለጥያቄው መልስ ትኩረት የኢትዮጵያ መንግሥት ከሚዲያ ጋር በቅርበት ለመስራት መወሰኑን የተመለከተ ነው። በውይይቱ የሚሳተፉና የአድማጭን ጥያቄ የሚመልሱልን የፎርቹን ጋዜጣ አዘጋጅ አቶ ታምራት ገብረ ጊዮርጊስ፣ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁና የእኛው የቪኦኤ አዲስ አበባ ዘጋቢ እስክንድር ፍሬው ናቸው። አዘጋጅና አስተናጋጇ ደግሞ ትዝታ በላቸው ነች። እና ክፍል አንድ ነው።
በጣም ነው የማመሰግናችሁ። የዛሬው ውይይታችን መንደርደሪያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃለ ምልልስ ፓርቲያቸው በቅርቡ ባካሄደው ጠቅላላ ጉባኤ ከሀገር ውስጥና ከውጭ ሀገር መገናኛ ብዙሃን ጋር በመተባበር ለመስራት መወሰኑን ተናግረዋል። እንደሚጠበቀውም ደግሞ ጋዜጠኞች ሙያቸውን አክብረው በመርሁ ከሰሩ ለመተባበር ችግር አይኖርም ብለዋል። ይሄ ንግግር ብዙዎችን እሰይ ያሰኝቷል። ጋዜጠኞችን በሀገር ውስጥ ምናልባት እንግዲህ በዚህ ጉዳይ ላይ ሀሳብ ያልጠየቅ ነው የፎርቹን ጋዜጣ ዋና አዘጋጅ አቶ ታምራት ገብረ ጊዮርጊስን ነው። ካንተን ጀምር አቶ ታምራት። እንግዲህ እንደሚታወቀው ውጭ ላለነው ጋዜጠኞች መቼም በጣም ከባድ ነው ኢትዮጵያ ውስጥ መረጃ ለማግኘት። የመንግስት ባለስልጣናት ጋር ትብብር በጣም ይጎላል። በየመስሪያ ቤቱ ከተቀመጡ መረጃ መስጠት ካለባቸው ባለስልጣናትም በትክክል መረጃ ለማግኘትና ለመዘገብ አስቸጋሪ ነው ኢትዮጵያ ውስጥና ይሄ እንደሚለወጥ ነው እንግዲህ የጠቅላይ ሚኒስትሩ አነጋገር ያበሰረው እና በዚህ ላይ ያንተን አመለካከት እንድትሰጠን ነው መጀመሪያ።
እሳቸው ያሉትን ነገር ምንም በደስታ ነው የምቀበለው። ምንም የምከራከርበት ወይም ትክክል አይደሉም ብዬ ልልሽ የምችለው ነገር የለም። ግን እሳቸው እንዳሉት እንግዲህ ፍሮም ዘ ሃይስት ኦርደር የኢትዮጵያ መንግስት ጠቅላይ ሚኒስትር ይሄንን ብለዋልና ከዛ እንግዲህ እንዴት ተደርጎ ስንሰራ ምን እንደሚያጋጥመን በጊዜ ሂደት የምናየው ነው ብዬ አስባለሁ። ግን በአስተሳሰብ እና በእምነት መጠን ከተወሰደ በጣም ጥሩ ዜና ነው። ግን ደግሞ እንትን አዲስ አይደለም ይሄ። ከቅርብ ጊዜ ወዲህ በጣም በተደጋጋሚ ጊዜ እየተናገሩት ያሉት ነገር ነው። ህዝቡ በአስተዳደሩ ጥራት እና በሚያገኙ አገልግሎት ተከፍቷል። ብዙ ሰዎች ቅሬታ አላቸው። የፍትህ ስርዓቱን በሚመለከት የቢሮክራሲውን አገልግሎት የመስጠት ችሎታ፣ ስለ ሰብአዊ መብት አከባበር፣ ስለ ዜጎች መብት እንዲህ አይነት ብዙ አቤቱታዎች አሉ በህዝቡ መካከልና እነዚህን ነገሮች ለማምጣት ሚዲያው የግልም ይሁን የፐብሊክ ሚዲያው ባለስልጣኖችን ተጠያቂ ለማድረግ እና ደግሞ የመንግስትን አሰራር ለህብረተሰቡ በግልጽ እንዲደርስ ለማድረግ ሚዲያውን በአጋርነት እንፈልጋለን ማለት ከጀመሩ ሰንበት በት ብለዋል እና በጣም ጥሩ ዜና ነው።
መቼ ጀምሮ ነው ይሄ ነገር የሚሆነው? ምናልባት አቶ ጌታቸው ይሄ ትብብር ከጠቅላይ ሚኒስትሩ ንግግር ወይንም ከፕሬዝደንቱ ሀሳብ ቀጥሎ ከመቼ ጀምሮ ነው ስራ ላይ የሚውለው ይሄ መንግስት የሚያደርገው ትብብር?
እንግዲህ ይህንን የመንግስት አቋም ወይም ድምፅ ከመስማታችን በፊት መጀመሪያ በኢህአዴግ ውስጥ ጠቅላላ ጉባኤ ላይ እንደተወሰነ ሰምተናል። ቀጥሎም ጠቅላይ ሚኒስትሩ ለአዲስ አመት ዋዜማ ላይ ባደረጉት ንግግር ላይም አጽንኦት ሰጥተው ሲናገሩ አድምጠናል። በፕሬዚዳንት ኩቤት መክፈቻ ንግግር ላይም ተካትቶ አይተናል። በቅርቡም ጠቅላይ ሚኒስትሩ ከዛሚና ኢትዮጵያ ቴሌቪዥን ጋዜጠኞች ባደረጉት ምስምን ላይ አንስተውታል። ስለዚህ እንደኛ እንግዲህ አሁኑኑ ማየት እንጀምራለን ብለን ተስፋ እናደርጋለን።
ካሁን ተጨባጭ ነገሮችን ማየት ባንችልም ተስፋ ያደረግን ነን። አንደኛው ነገር ምናልባት እኛ ጋር እውነት ከሆነ አናውቅም፣ ከዚህ ቀደም ህትመት በጀመርበት ጊዜ መጀመሪያ ለመታተም ሄደን የነበረው ብርሃንና ሰላም ማተሚያ ቤት ነው። ነገር ግን በተለያዩ ሳንካዎችን በመፍጠር ሊያትሙን ፈቃደኞች እንዳልሆኑ ነገሩን። እንዲሁም መጨረሻ ላይ ስታንዳርድ ውሉን ማተሚያ ቤቱ እኛን ሳንሱር ሊያደርግ የሚያስችለውን መብት እንድንፈርም ሲጠይቁን እኛ በዋቢ አሳታሚዎች ማህበር አባል ነን፣ በዛም ከእናንተ ጋር እየተደራደርንበት ያለው ጉዳይ ነው። ምክንያቱም ይሄ የሙያውን የሚገብር ሙያውን አሳልፎ የሙያውን ኤቲክስ የሚንግብ ስለሆነ ያን ማድረግ አንችልም ብለን ተነጋግረናቸው በቃ እናትማችሁም ብለውን ወጥተውን ነበር። ከሰሞኑ ስልክ ደውለውልን ነበር። ከ15 ቀን እንደዚህ ከሳምንት በፊት ደውለውልን በህትመት ችግሮች ላይ ልንወያይ እንፈልጋለን፣ ቢሮአችሁ የት ነው ብለውን ቢሮአችንን ነግረናቸዋል። እስካሁን በአካል ባይመጡ በስልክ ደውለው እንመጣለን ብለውናል። ተስፋ ነው አሁን የያዝነው። በተጨባጭ እየሆነ ያለውን የሆነውን ነገር ወደፊት ሁላችንም ታምራት እንደገለጸው የምናየው ነው የሚሆነው። እስካሁን እንግዲህ ቃል ነው የያዝነው፣ በተስፋ እንጠብቃለን።
እስክንድር፣ መስመሩን ላንተ ልልቀቅ፣ የአድማጮችን ጥያቄ እያዘጋጀን ነው።
እሺ ትዝታ፣ እንግዲህ ታምራት ወይም ቤታቸው ሊመልሱ ትችላሉ ይህንን ጥያቄ። ጠቅላይ ሚኒስትሩ እንግዲህ በአንድ በኩል መንግስታቸው የመረጃ ነጻነትን አስፈላጊነት በማመን አዋጅ ማውጣቱን ገልጸዋል። ሰሞኑን ባደረጉት ቃለ ምልልስ ወይም አስታውሰዋል። አዋጁ በህዳር 2001 ዓ.ም በነጋሪት ጋዜጣ ታትሞ የወጣው ማለት ነው። እንግዲህ 6 ዓመት ሞልቶታል ማለት ነው። በሌላ በኩል ደግሞ ከመገናኛ ብዙሃን ጋር ተቀራርቦ ለመስራት ከውሳኔ ላይ ደርሰናል ይላሉ። ከዚህ አንጻር አዋጁ ከወጣበት ጊዜ የነበሩት 6 እና 7 ዓመታት እንዴት ይገመገማሉ? አዋጁን ወደ ተግባር ከመቀየር አንጻር ክፍተቶች እንደነበሩ ያመኑበት ነው ማለት ይቻላል ወይ? ይህ አስተያየታቸው
የመረጃ ህጉን ተግባር ላይ መዋልና ለመዋል አንደኛ የኮሚኒኬሽን መስሪያ ቤት አክሰስ ቱ ኢንፎርሜሽን ወይም ደግሞ መረጃ የማግኘት መብትን ተግባራዊ ለማድረግ ማውጣት ያለባቸው ማኑዋሎች አሉ፣ ወይም የስራ ደንቦች እና ዝርዝር መመሪያዎች ደንቦች መውጣት አለባቸው። እነሱን እስካሁን ድረስ አላወጡም እና እነሱ ስላልወጡ ይመስለኛል ይህን ያህል በደንብ ፐብሊሳይዝ ያልተደረገው። ግን ደግሞ እየሰሩ እንደነበረ አስታውሳለሁ። የዛሬ ዓመት ምናምን አካባቢ እነዚህን ደንቦች ለማውጣት እየሰሩ እንደነበር አስታውሳለሁ። እነሱ ባይኖሩም ግን የመረጃ ህጉን ተጠቅሞ መረጃ ለማግኘት አለመሞከር የራሱ የሚዲያው ፕሮብለም ነው እንጂ መንግስት ላይ እጃችንን የምንቀስረው ነገር አይደለም። ምክንያቱም እሱን ለመጠቀም ራሳችን ካልሞከርን ቤታችን ድረስ መጥቶ ሊሰጠን አይችልም። እንግዲህ እዛ ላይ ያለው አለመግባባት የሚመስለኝ በእኛም በኩል በሚዲያውም በኩል እና በመንግስት የስራ ኃላፊዎችና አስፈጻሚዎች በኩል ለጋዜጠኝነት ተብሎ የሚጠየቅን ኢንፎርሜሽን መሰብሰብና መረጃ ወይም ማስረጃን አክሰስ ለማድረግ የሚጠየቀው ነገር ተደበላልቋል መሰለኝ። ደንቡም የሚያስፈልገው ለዛ ይመስለኛል። ለምሳሌ አንድ ነገር ዛሬ አዲስ አበባ ውስጥ የሆነ ነገር ቢደረግና እሱን ሰምቼ ለማጣራት ስሞክር የሚሄድበት ቦታና የማናግረው ሰው ነሰሰሪ በመረጃ አክሰስ ቱ ኢንፎርሜሽን ባለው ህግ ከቨር የሚደረግ ላይሆን ይችላል።
እስክንድር፣ እንዲሁም እንግዶቼ፣ እስቲ እዚህ ላይ ስለ መረጃ ማግኘት ነጻነት ህግና አዋጅ ቆም አድርገን ለዕለት ተዕለት የጋዜጠኝነት ስራ ከመንግስት ባለስልጣናት በዜና መልክ ወይንም በቃለ ምልልስ መልክ ለህዝብ መድረስ ስላለበት መረጃ እንወያይ።
ነሰሰሪ
ላለፉት 3 ዓመታት አሁኑ 4ኛ ዓመታችን እየመጣ ነው። ይሄ መረጃን ለማግኘት ስንጀምር መጀመሪያ አካባቢ ለምሳሌ እንደው በቀላሉ ነገር ልንገር፣ ኮሚኒኬሽን መስሪያ ቤት በሚያደርገው ጥሪዎች ላይ ይጠሩን ነበረ። በኋላ ግን እያዩ አውቶማቲካሊ ከዛ ውጭ ነው ያደረጉት። ለምንድን ነው እኛን የምትከለክሉን? እኛ ማግኘት አንችልም ወይ ብለን ይጠይቀናል። ግን ቀጥተኛ የሆነ መልስ አይደለም የሚሰጥ። በተለያየ ሲስተማቲክ ወይ ነው ከመረጃ ጨዋታ ውጭ የምትደረጊው። ባላንስ ለማድረግ የተለያዩ የመንግስት ባለስልጣናትን ለማነጋገር ቀጠሮ ለመያዝ ቢሮ ድረስ ደጋግመን ሄደን ቀጠሮ ያዙ ተብለሽ ጥያቄዎችን መጀመሪያ አስገቢም ተብለሽ አስገብተንም ምንም ብለንም ጊዜ እየፈጀ እንድትዳከሚ ምንም ብትና በራስሽ ጊዜ ተዳክመሽ ሰዊ የሚያደርግ ትራዲሽናል አሰራር ነበረ የነበረው እና በተለያየ ምክንያት እኛ ከመንግስት ሳይድ ያለውን ቮይስ ለማግኘት በጣም ከባድ ሁኔታዎች ነው የሚገጥሙ። ስለዚህ አንደኛውም ነገር አሁን በተጨባጭ ይለወጥልናል ብለን ተስፋ የምናደርገው እንደ ማንኛውም ዜጋ፣ እንደ ማንኛውም ህጋዊ ተቋም፣ እንደ ማንኛውም የሚዲያ ፐርሶኔል፣ እንደ መንግስት ሚዲያ፣ መንግስት እንደሚጠራቸው ሚዲያዎችን እኩል እንድንስተናገድ እና እኩል መረጃ የማግኘት መብታችን ተግባራዊ እንዲሆን ነው። በዚህ በኩል በጣም ከፍተኛ ችግሮችን ያስተናገድ ነው ያለፉት አመታት።
እሺ፣ አቶ ጌታቸው እስክንድር ትሰማኛል አይደለ? የአሜሪካ ድምጽ ራዲዮም ከዚህም የምናደርገው ጥረት ያው እናንተ እዛ አገር ውስጥ ካላችሁ ጋራ ተመሳሳይ ነው። የቦታ ርቀት ነው ልንል እንችላለን፣ ግን ለቪኦኤ የሚሰሩ ጋዜጠኞችም የረቀቀ መረጃ በህግ የማውጣት ነገር ሳይሆን እንዲሁ ለሀገር ውስጥ የሚሰጠው ማንኛውም ግን መረጃ አይገኝም። ይሄን ካልኩኝ አልሻማ የጠያቂዎችን ድምጽና ለጠያቂዎች እድል ልስጥ።
እዚህ ላይ ልግባ። እዚህ ላይ አንድ ጊዜ ለግልጽ እንዲሆን የፈለግኩት ነገር ይሄው ዲስከሽን ለምሳሌ ስለ መረጃ ህጉ ያለውን የግንዛቤ ወይም ኮንፊውዥን ያሳያል። ምክንያቱም የመረጃ ህግን ተጠቅሞ መረጃ ማግኘት ወይም ማስረጃ ማግኘት ዶክመንቴሽን ማግኘትና ቅድም ጌታቸው ሲለው የነበረው ወይም አሁን አንቺ ስትዩ የነበረው ጠቅላላ ኢንፎርሜሽን ለማግኘት ብሮደር የሆነ አክሰስ በጣም የተለያዩ ነገሮች ናቸው። ያኛው ኢትስ ሊጋል ኢንስትሩመንት ጋዜጠኞችም ሆኑ ጋዜጠኞች ያልሆኑ ሰዎች የሚፈልጉትን ስፔሲፊክ የሆነ ማስረጃ ወይም ዶክመንቴሽን ከመንግስት መስሪያ ቤቶች ማግኘት እንዲያገኙ የሚያስችል ህግ ነው። እሱ ደግሞ ዝም ብሎ ህግ ማግኘት ይችላሉ ተብሎ ብቻ የተቀመጠ ነገር አይደለም። መጀመሪያ ማንን ሄደው ምን ብለው ይጠይቃሉ፣ ያ ሰውዬ እምቢ በሚልበት ጊዜ የት ይሄዳሉ፣ እንዴት አድርገው አቤቱታቸውን ያስገባሉ እያለ መጨረሻ የቱ ጋር ነው የሚቆመው የሚል በጣም ዝርዝር የሆነ ፕሮሲጀር አለው እና ቅድም መጀመሪያም ስል የመረጃ ህግን ተጠቅሞ ዶክመንቴሽን ለማግኘት መሞከርና እንዲሁ ሬጉላር የሆነ ሩትን የሆነ የጋዜጠኝነትን ስራ ለመስራት የሚደረገው ነገር በጣም ተደበላልቋል። በዚህ ምክንያት ይመስለኛል ሚዲያው ብዙ ጊዜ ቴስት አድርጎት የማያውቀው። ያልኩበት ምክንያት ይሄ ነው። ነሰሰሊ አንድ አይነቶች አይደሉም።
እሺ፣ ስለ አብራራህ አመሰግናለሁ አቶ ታምራት። ወደ አድማጭ ጥያቄ ልሂድ።
ጠላስ ቴሌቪዎች፣ እንደሚታወቀው የግል ሚዲያው ከመንግስት ጋራ ብዙ ጊዜ ሲጋጭ ሲላተም ይስተዋላል። በግል ጋዜጦች ወይም በግል ሚዲያው በኩል የሚባለው መንግስትን ስላጋለጥን፣ የመንግስትን ጉድለቶች ወደ አደባባይ ስለወጣን ነው መንግስት ጋር የምንጋጨው እና መንግስት እኛን ለማፈን እና እኛን ለማስቆም የሚሞክረው የሚል ነገር አለ። መንግስት ደግሞ የለም፣ ህዝብን ከህዝብ ጋር፣ ብሔርን ከብሔር ጋር፣ ሃይማኖትን ከሃይማኖት ጋር አመፅ በማነሳሳት ሲንቀሳቀሱ ነው፣ ይሄን ለማስቆም ስንል ነው የምንከለክላቸው እንጂ የመንግስትን ጉድለቶች፣ የአስተዳደር ብልሽትን፣ የአስተዳደር ድክመትን፣ ጉቦኝነትን አለውን በተመለከተ እኛ ችግር የለብንም ይላልና የትኛው ነው ግን እውነተኛውና ሀቁ መሬት ላይ ያለው ነገር? እውነት ከመንግስት ጋር የሚያጋጫችሁ የትኛው ነው ብላችሁ ታምናላችሁ ነው?
አድማጮች፣ ፕሮግራማችንን እያጠቃለልን ነው። ሰላማዊት ነጋ በቅርቡ ባወጣችው ስለ ስደት የተመለከተ ዜማ በመጋበዝ እሰናበታለሁ። ንጉሱ ታምሬ ፕሮግራሙን አቀናብሮልናል። አዲሱ አበበን ያስተናገድኳችሁ። በሶስት ሰዓት መደበኛው ፕሮግራም ላይ እንደገና እንገናኛለን። እስከዛው ደህና እምሹ።
ሄደ ሄደ ጨለማ ሄደ ሀገሩን ትቶ ተሰደደ ቀረ እንደ ወጦ ቀረ እንደ ራቀ ቀረ እንደ ወጦ ቀረ እንደ ራቀ ቀረ እንደ ወጦ ቀረ እንደ ራቀ
This program has come to you from the Voice of America, Washington.